የምስራች ድምፅ ነው።
ተስፋ ለሴቶች በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም አላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች የጌታ ጸጋና ሰላም ይብዛላችሁ ይያልን የዛሬውን ፕሮግራማችንን እንጀምራለን። አሁን እንግዲህ ዛሬም እንደከዚህ በፊቱ ሁሉ ልዩ ልዩ ዝግጅቶችን ይዘንላችሁ ቀርበናል። ከዛሬ ማታ ጀምሮ ለተከታታይ ሳምንታት ለነፍሰ ጡር ሴቶች የሚደረግ የህክምና እንክብካቤን አስመልክቶ ዝግጅት አለን። ይህም በርግዝና ጊዜ በመደበኛነት ወደ ጤና ባለሙያዎች መሄድ ለምን አስፈላጊ እንደሆነ እንነጋገራለን። በቅድሚያ ግን እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ሳምንቱን በሙሉ በሰላም ጠብቀን ለዚህ ሰዓት ስላበቃህን በጌታ በኢየሱስ ስም እንባርካለን። አሁንም ደግሞ እግዚአብሔር ሆይ የሰጠህንን እቺን የ30 ደቂቃ ቆይታችንን በልጅ በኢየሱስ ክርስቶስ በኩል እንድትባርክልን እንለምናለን። በጌታ በኢየሱስ ስም አሜን። ከሁሉ አስቀድሞ ነፍሰ ጡር ሴቶች የሆናችሁትን እንኳን ደስ አላችሁ ለማለት ፈልጋለሁ። እርግዝና ከታላቁ አምላካችን የሚገኝ ስጦታ ነው ብያምናለሁ። በመጽሐፍ ቅዱስ በመዝሙር በቅንፍ 139 ከቁጥር 13 እስከ 14 ላይ እንዲህ ይላል፣ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል፣ ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች ይላል። በሆድሽ የተሸከምሽው ልጅ በእግዚአብሔር የተሰራ ነው። ይህም ማለት ሕፃኑ በሆድሽ ማደጉ ብቻ ሳይሆን ደህና አድርገሽ ልትጠብቂው ይገባል ማለት ነው። ባለፉት ዝግጅቶች ሴቶች ለእግዚአብሔር ምን ያህል ጠቃሚዎች እንደሆኑ መነጋገራችንን ታስታውሻለሽ። አንቺ ለእግዚአብሔር ጠቃሚ ነሽ። በመጽሐፍ ቅዱስ ባንድ ስፍራ እግዚአብሔር እንዲህ ይላል፣ በአይኔ ፊት የከበርህና የተመሰገነህ ነህና እኔም ወድጄሃለሁና ይላል ኢሳይያስ ምዕራፍ 43 ቁጥር 4 ላይ። አሁን እውነት ነው፣ እግዚአብሔር ይወድሻል፣ ያንቺንና የልጅሽን ደህንነትም ይወዳል። በእርግጥ ይህ ላንቺ ብቻ ሳይሆን ይህንን ፕሮግራም ለሚያዳምጡ ሴቶች ሁሉ እውነት ነው።
አዎ፣ ይህማ ትልቅ ዜና ነው አይደል እንዴ? ነው ብዬ አስባለሁ። እግዚአብሔር የሚወዳቸውና በፊቱ እጹብ ድንቅ እንደሆኑ ለሰዎች በምንናገርበት ጊዜ ሁል ጊዜም ደስተኛ ነኝ። እንዲሁም ቀደም ሲል እንዳልነው ራስሽን እንድትጠብቂ ደግሞም ይህንን ፕሮግራም የሚያዳምጡ ሌሎች ሴቶች ሁሉ በሚያረግዙበትና ልጅ ለመውለድ በሚጠባበቁበት ጊዜ ራሳቸውን እንዲጠብቁ ለማድረግ ነው ይህ ፕሮግራም የተዘጋጀው።
ውድ እህቴ ሆይ፣ ነፍሰ ጡር በምትሆኝበት ጊዜ ያንቺም ሆነ የሕፃኑ ጤንነት በየጊዜው መታየት አለበት። ስለዚህ በአቅራቢያሽ በሚገኝ ጤና ኬላ ወይም ጤና ጣቢያ ለነፍሰ ጡር ሴቶች የሚደረግ የሕክምና ክትትል ማድረግ ያስፈልግሻል። ለነፍሰ ጡር ሴት ለሚደረግ ክትትል በምትሄጅበት ጊዜ ሁሉ የጤና ማስፋፊያው ሰራተኛ፣ ነርሷ ወይም አዋላጇ እርግዝናሽ በጥሩ ሁኔታ እየተካሄደ መሆኑን ይመረምራሉ። ደግሞም ልጁ እያደገ መሆኑንም ይመረምራሉ። አንቺና ልጅሽ ደህና መሆናችሁን ለማረጋገጥም የተቻላቸውን ሁሉ ያደርጋሉ።
አየሽ፣ ከጊዜ ወደ ጊዜ ያንቺና የልጅሽ የጤና ሁኔታ ሊለወጥ ይችላል። ስለዚህ ከእርግዝናሽ ጀምሮ ልጅሽን እስክትወልጂ ድረስ ለነፍሰ ጡር ሴቶች የሚደረግ የሕክምና ክትትል ማድረግ ለአንቺ አስፈላጊ ነው። የእርግዝናሽ ወቅት ከሶስት እስከ አምስት ወራት በሚሆንበት ጊዜ ለመጀመሪያው የነፍሰ ጡር ሴቶች ሕክምና ክትትል መሄድ አለብሽ።
አዎን፣ አስፈላጊ ነው። ለነፍሰ ጡር ሴቶች የሚደረግ የሕክምና እንክብካቤን በመደበኛነት የምታገኝ ከሆነ የጤንነትሽን ሁኔታ ለመከታተልና ማንኛውንም ለውጥ ወይም ምልክት ለይቶ ለማወቅ ለጤና ማስፋፊያው ሰራተኛ፣ ለነርስ ወይም ለአዋላጅ በጣም የቀለለ ነው። ውድ እህቴ ሆይ፣ ደግሞስ ምን መደረግ እንዳለበት ታውቂያለሽ? ነፍሰ ጡር የሆኑ ሴቶች ሁሉ በእርግዝናቸው ወቅት ቢያንስ አራት ጊዜ በጤና ማስፋፊያ ሰራተኛ ወይም በነርስ በጤና ኬላ መታየት አለባቸው። ይሁን እንጂ አዘውትረሽ እንድትሄጂ ቢነግሩሽ ያንን ማድረግ አለብሽ፣ ምክንያቱም የሚያሳስባቸው ነገር ሊኖር ይችላልና በቅርበት ክትትል ሊያደርጉልሽ ይፈልጋሉ።
በመጀመሪያ ስትሄጂ የጤና ማስፋፊያው ሰራተኞች ብዙ ጥያቄዎችን ሊጠይቁሽ ይችላሉ። ይህ ባለፉት ጊዜያት ስለነበረሽ ያወላለድ ሁኔታ ማወቅ ስለሚኖርባቸውና በደህና ተከናውኖ እንደሆነ ወይም ቀድሞ ባረገሽና በተገላገልሽ ጊዜ ችግር ወይም የተባባሰ ሁኔታ አጋጥሞሽ እንደሆነ ማወቅ ስለሚያስፈልጋቸው ነው። ምናልባት አንቺ ይህ የነርሱ ስራ አይደለም ብለሽ ታስቢ ይሆናል። ነገር ግን በተቻለ መጠን ይረዱሽ ዘንድ መገንዘብ ያስፈልጋቸዋል። የሚያስፈልጋቸው የተለየ ነገር ይኖር እንደሆነ ለማወቅ ይረዳቸዋል።
ለምሳሌ አንዲት ሴት የመጨረሻ ልጇን በቀዶ ጥገና ተገላግላ ከሆነ አሁን በሆስፒታል መውለዷ አስፈላጊ ነው፣ ምክንያቱም የጠባሳው መሰንጠቅ ለሕይወቷ አደጋ ሊኖረው ይችላል። ይህም ከባድ ችግርን በእርሷና በልጇ ላይ ሞትን እንኳ ሊያስከትል ይችላል። ከዚህ ጋር ተመሳሳይ የሆኑ ሌሎች ሁኔታዎችም አሉ። ስለዚህ ተገቢውን ሕክምና ለማግኘት ትችይ ዘንድ ትክክለኛውን ውሳኔ እንዲያደርጉ ለጤና ማስፋፊያ ሰራተኞች ትክክለኛ መረጃ መስጠት አስፈላጊ ነው። በመጀመሪያው የሕክምና ክትትልሽ ላይ መረጃዎችን ሁሉ የያዘ ካርድ ይሰጥሻል። ለነፍሰ ጡር ሴቶች የሕክምና ክትትል ለማድረግ ለምርመራ ምጥ ይዞሽ ወደ ጤና ጣቢያ ወይም ሆስፒታል በምትሄጅበት ጊዜ ሁልጊዜ ያ ካርድ ጠቃሚ ነው፣ ምክንያቱም ለጤና ባለሙያዎች ትልቅ አስተዋጽኦ ያለው መረጃ የያዘ ነው።
ቁመቴን መለካት ለምን ያስፈልጋቸዋል? ይህን ማድረጋቸው ያን ያህል ጠቃሚ ነው እንዴ ልትይ ትችያለሽ። ምናልባት ከዚህ በፊት ሁለት ጊዜ በደህና ሁኔታ ስለተገላገልሽ ቁመትሽን ማወቅ ለነርሱ በጣም አስፈላጊ አይደለም። ነገር ግን በፊት ላልወለደች ሴት ቁመቷን ማወቅ ጥሩ ነው። አየሽ አንዳንድ ሴቶች በጣም አጫጭሮች ናቸው። የህክምና ባለሙያዎች እንደሚሉት ቁመታቸው ከ150 ሴንቲሜትር በታች የሆኑ ሴቶች ልጆቻቸውን በደና ሁኔታ ለመገላገል ከፍተኛ አደጋ ያለባቸው ናቸው። ምክንያቱም የዳሌ አጥንቶቻቸው እጅግ ጠባብ ነው። ከዚህም በኋላ ልጅሽ በሚወለድበት ጊዜ አንዳንድ ከባድ ችግሮች ሊያጋጥሟቸው ይችላሉ።
ችግር የሚያጋጥማቸው ቁመታቸው ከ150 ሴንቲሜትር ያነሰ ሴቶች ሁሉ አይደሉም። ነገር ግን በተለየ መጀመሪያው ልጅ በሚገላገሉበት ጊዜ በጤና ጣቢያ ወይም በሆስፒታል መሆን አለበት።
ሆድሽን በሚዳስሱበት ጊዜ እርግዝናሽ እየገፋ ሲሄድ የማህፀንሽን መተለቅ በመፈተሽ ህፃኑ ደና እያደገ መሆኑን ይመረምራሉ። ማህፀንሽ እያደገ ካልሆነ ልጁ እያደገ አይደለምና ችግር ሊኖረው ይችላል። ከጤና ባለሙያዎች ዘንድ ለመቅረብ ወደ ጤና ጣቢያ ወይም ሆስፒታል መሄድ አለብሽ።
ሆድሽን በሚደባብሱበት ጊዜ በሆድሽ ውስጥ የህፃኑን አቀማመጥ ይመረምራሉ። በመጀመሪያዎቹ ወራት ይህ በጣም አስፈላጊ አይደለም፣ ምክንያቱም ህፃኑ ብዙ ስፍራ ስላለው ብዙ ይንቀሳቀሳል። ነገር ግን ወደ እርግዝናሽ መጨረሻ ስትመጪና ህፃኑ ሲተልቅ ብዙ መንቀሳቀስ አይችልም። በዚያን ጊዜ ወደ ታች የሚያመለክተውና መጀመሪያ የሚወጣው ወይም የማይወጣው የህፃኑ ራስ መሆን አለመሆኑን ማወቅ እጅግ በጣም አስፈላጊ ነው። ልጅሽ ራሱን አስቀድሞ የወጣ ካልሆነ በጤና ጣቢያ ወይም ሆስፒታል መውለድ ያስፈልግሻል። እንግዲያው የጤና ማስፋፊያ ሰራተኞች በሆስፒታል እንድትወልጂ ቢመክሩሽ በደና እንድትገላገይ ለማረጋገጥ እንጂ ላንቺና ለቤተሰብሽ ህይወትን አስቸጋሪ ለማድረግ አለመሆኑን ማወቅ አለብሽ።
ለነፍሰ ጡር ሴቶች በሚደረግ በእያንዳንዱ የህክምና ክትትል እንዴት እንደሆንሽ አንዳንድ ጥያቄዎችን ይጠይቃሉ። ውድ እህቴ ሆይ እኔ ላንቺ ማለት የምፈልገው የሚያጋጥምሽን ማንኛውንም ችግር ወይም የጤና መዛባት ለነርሱ መንገር አስፈላጊ እንደሆነ ነው። ምክንያቱም ሁሉም ነገር ለአንቺ ደህና ይመስልሽ ይሆናል፣ ነገር ግን ወደ ባሰ ችግር እንዳይሸጋገር መመርመር ያለበት ነገር ሊኖር ይችላል። ስለዚህ አሳሳቢ የሆኑብሽን ነገሮች ወደ እነርሱ ከማምጣት አታመንቺ። እነርሱ እዚያ ከተቀመጡበት ምክንያቶች አንዱ ይህ ነው። እንድታስታውሹ የምፈልገው አንድ ነገር ቢኖር ታሞ ከመማቀቅ አስቀድሞ መጠንቀቅ መልካም መሆኑን ነው።
ውድ እህቴ ሆይ ከእርግዝና ጋር በተያያዘ ሊደረጉ የሚገባቸው የህክምና ክትትሎችን አስመልክቶ ያዘጋጀነው ዝግጅት በጣም ሰፊ ነው። ሆኖም ከሰዓታችን አንጻር ይህንን ትምህርት ለዛሬ እዚህ ላይ እናበቃለን።
ከትምህርቱ ብዙ ቁም ነገሮችን እንደቀሰምሽ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንመለሳለን።
ወደ ቀጣዩ ፕሮግራማችን ከማለፋችን በፊት በተከታዩ መዝሙር ቆይታ እናደርግ። የሚያሳስብሽ ነገር ወይም ችግር አለ? በመንገድ ላይ በምትጓዥበት ጊዜ ትንፋሽ ያጥርሻል?
በተለይም አቀበት በምትወጪበት ጊዜ በቀላሉ ትንፋሽ ያጥርሻል? ነገር ግን ያ የሆነው ነፍሰ ጡር ስለሆንሽ ነው። ስለዚህ ልጅሽን በምትወልጅበት ጊዜ ሁሉም መፍትሄ ያገኛል።
በደማችን ውስጥ ሁላችንም ብረት ብለን የምንጠራው ንጥረ ነገር አለን። ደና አድርገን እንድንሰራ በጣም አስፈላጊያችን የሆነ በቂ አየር በሰውነታችን ዙሪያ ማግኘታችንን ይህ ብረት የተባለ ንጥረ ነገር ያረጋግጥልናል። የጤና ባለሙያዎች የአይኖቻችንን የታችኛውን ክፍል በመመልከት ይህንን መመርመር ይችላሉ። በሰውነትሽ ውስጥ ያለው የደም መጠን በቂ ካልሆነ የራስ ምታት ሊሰማሽ ወይም አጭር ርቀት ተጉዘሽ ትንፋሽ ሊያጥርሽ ይችላል።
በደምሽ ውስጥ ያለውን ብረት መጠን ለመጨመር የሚደረግልሽ አንዳንድ ሕክምና አለ። ያንን ካላገኘሽ ግን ልጅሽም በምትወልጅበት ጊዜ የብዙ ደም መፍሰስ ከፍተኛ አደጋ ሊደርስብሽ ይችላል። ይህም ለረጅም ጊዜ ድካምንና ዝለትን ያስከትልብሻል። ስለዚህ እባክሽ ወደ ጤና ኬላ ሂጂና አነጋግሪያቸው። እነርሱም አንዳንድ ሕክምና ያደርጉልሻል። እነርሱ ባይኖራቸው እንኳን ወደ ጤና ጣቢያ ወይም ሆስፒታል መሄድ ትችያለሽ።
የደም ግፊትሽንም መመርመር አለብሽ። አሁን ለነፍሰ ጡር ሴቶች በሚደረግ በእያንዳንዱ የህክምና ክትትል ልትለኪውም ይገባል። ምክንያቱም የተባባሰ ነገር እንዳለ አመልካች ሊሆን ይችላል። ጉዳዩ እንደዛ ከሆነ በቅርበት ክትትል ያሻሻል። ምናልባትም ወደ ጤና ጣቢያ ወይም ሆስፒታል ያስተላልፉሻል።
ውድ እህቴ ሆይ፣ አንቺና ይህ ፕሮግራም የምታዳምጡ ሌሎች ሴቶች ሁሉ ለመውለድ እጅግ በጣም ተስማሚ የሆነ ቦታ የት እንደሆነ ከጤና ማስፋፊያ ሰራተኞች ጋር እንድትነጋገሩ አደፋፍራችኋለሁ። ምክንያቱም በእርግዝና ጊዜ ነገሮች በቀላሉ ሊለዋወጡ ይችላሉ።
በሆስፒታል መገላገል እንዳለብሽ ግልጽ አመልካች የሆኑ አንዳንድ ቀድመ ሁኔታዎች ሊኖሩ ይችላሉ። ከዚህ በፊት በቀዶ ጥገና ተገላግለሽ ከሆነ፣ መንትዮችን ለመውለድ የምትጠብቂ ከሆነ፣ ልጅሽ ወደ ተሳሳተ አቅጣጫ ቢዞር፣ ራሱ ወደ ታች ካልሆነ፣ በእርግዝና ጊዜ ደም ከፈሰሰሽ ወይም ቀደም ሲል የምጥ ጊዜሽ ረዘም ያለ ጊዜ የሚወስድና መባባስ የታየበት ከሆነ ወደ ሆስፒታል መሄድ ይጠበቅብሻል። ይሁን እንጂ እነዚህ የሚደርሱብሽ አንዳንድ መባባሶች ብቻ ናቸው። ከስድስት ጊዜ በላይ ወልደሽ ከሆነ ሌሎች ነገሮችም ሊከሰቱ ይችላሉ። ምክንያቱም ያኔ ልጅሽን ከተገላገልሽ በኋላ ከፍተኛ የመድማት አደጋ ይኖራል። የጤና ማስፋፊያ ሰራተኞች በሆስፒታል እንድትገላገይ ቢመክሩሽ በደህና እንድትወልጂ ለማረጋገጥ እንጂ ያንቺንና የቤተሰቦችሽን ሕይወት አስቸጋሪ ለማድረግ አይደለም። ስለዚህ እንዲህ ያለውን ምክር አድምጪ።
ነገር ግን ለኔ አስፈላጊ አይሆንም። ደህና ነኝ። እኔ ሁልጊዜ ደህና ነኝ። ነፍሰ ጡር በሆንኩበት ጊዜ ችግር የሚሉት ነገር ከቶ አልነበረም። ስለዚህ በዚህ ጊዜም ችግር ይኖራል ብዬ አላስብም። ችግር ቢከሰትም እግዚአብሔር በፈቀደው ምክንያት ነው ልትይ ትችያለሽ።
ትክክል ልትሆኚ ትችያለሽ። ነገር ግን ልጅሽን ከመገላገልሽ በፊት ሁሉም ነገር ደህና እንደሆነ ከቶ አታውቂም። ነገር ግን በእርግጥ እንድታውቂው የምፈልገው አንድ ነገር አለ። ሁኔታሽ እንዲባባስ ወይም ሊከላከሉት እየተቻለ እንድትሞቺ ማድረግ የእግዚአብሔር ፈቃድ ነው ብዬ አላምንም። እግዚአብሔር አንቺንና ልጅሽን እንዴት እንደሚወዳችሁና አንቺም ለራስሽና ለልጅሽ ጥንቃቄ እንድታደርጊ እንደሚፈልግ አስታውሺ።
ስለዚህ አንቺም ሆንሽ ሌሎች ሴቶች በሆስፒታል እንድትወልዱ ቢነገራችሁ ምጥ ከመጀመሩ በፊት ወደ ሆስፒታል ብትሄዱ ጥሩ ነው።
ባለፈው ሳምንት ጉዲፈቻን አስመልክቶ ወንድም አሙሻ ፈንታ ትምህርት ጀምረውልን እንደነበር የሚታወስ ነው። ዛሬም ከዛ የቀጠለውን ክፍል ይዘን ቀርበናል። እስከ ፍጻሜ ቆይታችሁ እንድትከታተሉ እንጋብዛችኋለን።
እስራኤልን ሲያሳስባት ለምሳሌ አነባለው ምዕራፍ 16 ዝቅኤል ላይ እንዴት ነው ልጅ የሆነችው እስራኤል ለእግዚአብሔር ያለን እንደሆነ ምዕራፍ 16 ከቁጥር 6 ጀምሮ ምን ይላል? ከቁጥር 1 ጀምሮ ላንበበው ትንሽ እንድያያዝልን። በጣም መሰረታዊ ነው። በተለይ በብሉይ ኪዳን ላለ የጉዲፈቻ አስተሳሰብ በጣም መሰረታዊ ነው። የሚሰጠው ስዕል እግዚአብሔር ይሄ ነው። ምዕራፍ 16 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ ለኢየሩሳሌም ርኩሰቷን አስታውቃት እንዲህ በል። ርቃ ሄዳ ስለነበረ ማለት ነው። እንደገና ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነአን ምድር ነው። አባትሽ አሞራዊ ነበረ፣ እያለ ይቀጥላል። እናትሽም ኬጥያዊት ነበረች። በተወለድሽ ጊዜ በዚያው ቀን እጥብትሽ አልተቆረጠም። ንጹህም ትሆኚ ዘንድ በውሃ አልታጠብሽም። በጨውም አልተቀባሽም። በጨርቅም አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ አይል አራራልሽም፣ ማንም አላዘነልሽም ይላል። እስራኤልን በምን ይሰላታል እግዚአብሔር? ስዕላዊ መግለጫ ነው እርግጥ፣ ግን ትልቅ የሆነ መንፈሳዊ ትርጉም ያለው መግለጫ ነው። እስራኤልን በምን ይሰላታል? ተወልዳ እናትና አባቷ ወልደዋት ደሟ ሳይጠረግ ሳትታጠብ ከነ እትብቷ ጫካ ውስጥ ተጥላ የነበረች ልጅ እያለቀሰች ከነ ለቅሷ የተጣለች ወላጅ ያራራላት ወላጅ ያጣች የተጣለች ልጅ እንደሆነች እግዚአብሔር በመንፈስ ነው። ይሄ እርግጥ በስጋ አይደለም፣ በመንፈስ የተጣለች ልጅ ነበረች። ስለዚህ እግዚአብሔር ምን አረገ? እግዚአብሔር አለፈ በዛ መንገድ። ምዕራፍ 6 ብዙ ሰው ምናልባት አልፎ ይሆናል፣ ግን እግዚአብሔር አለፈ። ምዕራፍ 6 ላይ በአንቺም ዘንድ ባለፍኩ ጊዜ በደምሽም ውስጥ ተለውሰሽ ባየውሽ ጊዜ ተለውሳ ተጠላ ማለት ነው። በደምሽ እንዳለሽ በሕይወት ኑሪ አልኩሽ ይልና አሁን በደምሽ እንዳለሽ በሕይወት ኑሪ አልኩሽ፣ በእርሻ ላይ እንዳለ ቡቃያ አበዛውሽ፣ አንቺም አደግሽ ታላቅም ሆንሽ ይላል። እግዚአብሔር አነሳትና ምን ይላል ከዚህ ቀጥሎ ያለው? እግዚአብሔር አነሳት፣ የራሱ አረጋት፣ እግዚአብሔር አሳደጋት። እንዲያውም ካደገች በኋላ ደግሞ ትልቅ ስትሆን የማግቢያዋ የሙሽርነቷ ጊዜ ሲደርስ እግዚአብሔር ፈጣርሽ ባልሽ ነው ስለሚል አንስቶ እንዳገባት ሙሽራ ያረጋታል እስራኤልን። ታሪኳ ግን የሚጀምረው ተጥላ የነበረች ወላጅ የጣላት ወላጅ አልባ የሆነችን እስራኤልን ብድግ አድርጎ እግዚአብሔር ወላጅ ሆናት። ይሄ ምን ይባላል? በእኛ ቋንቋ ያለ እንደሆነ ጉዲፈቻ ይባላል። ብድግ አረጋት እግዚአብሔር። እያለቀሰች የነበረችን አንዲት ሕፃን ወስዶ ምግብ ሰጥቷት አይደለም የሄደው፣ ልብስ ሰጥቷት አይደለም የሄደው፣ ወላጅ ሆኖ ሁሉ በሁሉ ሆናት። ወላጅ ሆኖ አሳደጋት እስከምታገባ ትልቅ እስከምትሆን ድረስ እግዚአብሔር ዳራት፣ ለራሱ ዳራት። ባጭሩ እዛ ላይ ነው የምናገኘው። ራሱ ፈጣሪዋ ባሏ ሆነ፣ ግን አሳድጎ በቤቱ ደሟን አጥቦ ሰው አርጎ እንደወሰዳት። ታሪኳ የጀመረው ከመንገድ ዳር ተነስታ እግዚአብሔር ወላጅ እንደሆናት ልጅ ነው ታሪኳ የሚጀምረው። ትልቅ ሴንተር ነው የምለው ለዚህ ነው የመዳናችን አሁን የእስራኤል የመዳኗ ስነ መለኮት ጠርዝ ላይ ያለ አስተሳሰብ አይደለም። ጉዲፈቻ መሃሉ እሱ ነው፣ ዋናው እሱ ነው። እንዴት ነው ልጅ የሆነችው? ተጥላ ነበር፣ እግዚአብሔር አነሳትና ልጅ አረጋት። እንደዚህ በመሳሰሉ ታሪኮች የብሉይ ኪዳን መጽሐፍ በግልጽ ይነግረናል። አዲስ ኪዳን ላይ ግን ስንመጣ ግልጽ ነው በጣም። በብሉይ ኪዳን እንደዚህ በታሪኮች ሲነገረን የነበረው ወላጅ የሌለውን እስራኤል እግዚአብሔር ወላጅ ሆነው የሚለውን በታሪክ ሲነግረን የነበር ነው። አዲስ ኪዳን ግን በግልጽ እግዚአብሔር ወላጅ አልባ የሆነውን በጉዲፈቻ እንዳዳነን በግልጽ አዲስ ኪዳን ይናገራል። ለምንድን ነው አዲስ ኪዳን ቃሉን በግልጽ የተጠቀመበት ያለን እንደሆነ፣ በዚያን ጊዜ በተለይ በግሪካውያኑ ዘንድ አዲስ ኪዳን የግሪክ አስተሳሰብ የነበረበት የግሪኮ ሮማን አስተሳሰብ የምንለው የሰፈነበት ስለሆነ፣ ብሉይ ኪዳን የአይሁድ ሕዝብ ባህል ነው፣ የአይሁድ ሕዝብ አስተሳሰብ ነው። በአይሁድ ሕዝብ ዘንድ የጉዲፈቻ አስተሳሰብ ያን ያህል የዳበረ አልነበረም። በሕጋዊ ሄዶ ወላጅ ያጣውን ልጅ ወላጅ ማድረግ በጣም የዳበረ አስተሳሰብ አልነበረም። በግሪካውያንና ሮማውያኑ ዘንድ ግን ይሄ የተለመደ አስተሳሰብ ነው። አንድ ሰው ይሄድና በፍርድ ቤት ሕጋዊ በሆነ ሁኔታ ወራሽ የሚሆን ልጅን ወላጅ አልባ የሆነውን ወላጅ ሆኖ ወራሽ ያደርገዋል። ስለዚህ አዲስ ኪዳን ቃሉን ግልጽ ያደርገዋል። በጣም የዳን ነው እንደዚህ ነው። ከመዳናችን በፊት ምን ነበርን ብለን ማሰብ መቻል አለብን። አሁን ልጅነት መብት ነው፣ የሚሰጥ መብት ነው። በአዲስ ኪዳን የእግዚአብሔር ልጅ መሆን ሁሉ ሰው የእግዚአብሔር ልጅ አይደለም። ብዙ ክርስቲያኖች ይህንን በደንብ የምናስተውል አይመስለኝም። ሁሉ ሰው የእግዚአብሔር ፍጡር ነው እንጂ ሁሉ ሰው የእግዚአብሔር ልጅ አይደለም። ልጅነት ከእግዚአብሔር የሚሰጥ ነው። አሁን ብዙ ጊዜ ለማመቻመች ብለን የምንለው ነገር አለ። አይ ሰው ሁሉ እኮ የእግዚአብሔር ልጅ ነው፣ ሰው ሁሉ የእግዚአብሔር ልጅ ነው ይባላል። መጽሐፍ ቅዱስ አያስተምረንም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ ነው የሚለው መጽሐፍ ቅዱስ። ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ መብትን ሰጣቸው። እነርሱ ብቻ ነው መብት የተሰጣቸው እንጂ ሁሉ ሰው አይደለም። እንዲሁም ጌታችን ዮሐንስ ወንጌል ላይ እኮ በምናነብበት ጊዜ የአይሁድ መምህራንን ሃይማኖት የነበራቸውን አይሁዳውያንን የአይሁድ መምህራን የነበሩትን ሊቃውንቱን እናንተ ከአባታችሁ ከዲያብሎስ ናችሁ ይላቸው እና ሃይማኖት ያላቸው እነሱን እንደዛ ካለ እኛንማ እንዴት? ሰው ሁሉ ያለ ክርስቶስ የሆነ ሰው የእግዚአብሔር ልጅ አይደለም። መጀመሪያ አስተሳሰባችን የሚፈልቀው ይሄ ነው። ልጅነት ከእግዚአብሔር የሚሰጥ ነው፣ መብት ነው። እንዴት ነው ያንን መብት የምናገኘው ያልን እንደሆነ ጌታን ኢየሱስ ክርስቶስን አዳኝና መድኃኒት አድርጎ በመቀበል። ስለዚህ ልጅነትና ጌታን መቀበል ይሄ እንብርቱ ያልነው የሴንተር ነው ያልነው የጉዲፈቻ ሐሳብ ለመዳናችን ልጅ የምንሆነው ጌታን سنቀበል በሚሰጥ መብት ነው የምንሆነው። ከመዳናችን በፊት መጽሐፍ ቅዱስ የሚነግረን ነገር ግልጽ ነው። ኤፌሶን ምዕራፍ 2 ላይ ቁጥር 1 ጀምሮ በኃጢአታችንና በበደላችን ሙታን ነበር ሙታን ነበራችሁ ይላችኋል የኤፌሶን ክርስቲያኖች። በኃጢአታችሁና በበደላችሁ ሙታን ነበራችሁ። ሌላስ? በአየር ላይ ስልጣን ባለው ፈቃድ በዲያብሎስ ፈቃድ የሱ ነበርን ማለት ነው። በዲያብሎስ ፈቃድ ተመላለሱ ነበራችሁ። ከዚያስ? እኛ ሁላችን ይላል ከፍጥረታችን የቁጣ ልጆች ነበር። ልጅነታችን ለቁጣ ልጅነታችን የእግዚአብሔር ልጅነት ናፍቆት አለን እንጂ ወጣችን እንቃፈት ነበር እንጂ የእግዚአብሔር ልጅ መሆን አልተገኘም። ስለዚህ ለዲያብሎስ የተጣለ ነበር፣ በጨለማና በሞት ውስጥ የተጣለ ነበር።
ትምህርቱ አልተጠናቀቀም። ሳምንት ተከታዩን ክፍል ይዘን እንመለሳለን። ወንድማችን ወንድማሙሻ ፈንታ ጌታ አብስቱ ይባርኮ እንላለን። የተወደዳችሁ አድማጮቻችን እንግዲህ የዛሬውን ፕሮግራማችንን ወደ ማጠናቀቁ ተቃርበናል። በፕሮግራማችን ላይ ያላችሁን ሐሳብ፣ ምክር፣ ጥያቄና አስተያየት እንዲሁም የጸሎት ርዕስ በአድራሻችን ላኩልን። አድራሻችን የምስራች ድምጽ መገናኛ አገልግሎት ተስፋ ለሴቶች የራዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0944088425 እደግመዋለሁ 0944088425 ደውሉልን ወይም አጭር የጽሑፍ መልእክት ላኩልን። በተጨማሪም የምስራች ድምጽ ራዲዮ በሚል የፌስቡክ ገጻችን በቴሌግራምና በዋትስአፕ ልታገኙን ትችላላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ከልብና መሰግናለን። ፕሮግራሙን አዘጋጅቼ በማቅረብ ከእናንተ ጋር የነበርኩት እኔ አስራት ፈይሳ ነኝ። ሳምንት በተከታዩ ፕሮግራማችን እስከምንገናኝ ሰላም ቆዩን። ቅዱስ 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 ያለና የነበረ የሚመጣ ሁሉን የሚገዛ ቅዱስ 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 ያለና የነበረ የሚመጣ